ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ቤተ ክርስቲያን መንግስት የጣሰውን ህግ መሰረት በማድረግ መብቷን ለማስከበር እስካሁን ድረስ ፍጹም ሰላማዊ የሆነውን እንቅስቃሴዋን አድማሱን በማስፋት የካቲት 5 ቀን 2015 ዓመተ ምህረት ለማድረግ ያቀደችውንና ያሳወቀችውን ሀገር አቀፍና ዓለም አቀፍ ሰላማዊ ሰልፍ ያለምንም ከልካይነት በራሱ አደባባይ የምትታከናውን መሆኑን እናሳውቃለን።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የተፈጠረውን ችግር አጋጣሚ ለእኩይ የፖለቲካ ዓላማ ለመጠቀም የሚንቀሳቀሱ አካላትን በቁጥጥር ስር አውሎ ለሕግ ማቅረብ ተግባር ተጀምሯል ሲል የመንግስት ኮሙኒኬሽን አገልግሎት ማምሻውን አስታውቋል። ይሁን እንጂ የቤተክርስቲያኗ ሲኖዶስ ዛሬ በሰጠው ምላሽ መንግስት የቤተክርስቲያኒቱን ጥያቄ የማይመልስ ከሆነ የካቲት 5 የተጠራው ሰላማዊ ሰልፍ በተያያዘለት ቀን ይካሄዳል ነው ያሉት። ቀደም ብሎ የሰማችሁትም የሲኖዶስ መግለጫ በንባብ ያቀረቡት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ አብርሃምን ድምጽ ነው። ዝርዝሩ በእለቱ አብይ ርዕስ ይሰማል። በኢትዮጵያ ለስደተኞችና ተፈናቃዮች የሚደረገው እርዳታ እንዲጨምር የዩኤንኤችሲአር ኃላፊ ፊሊፖ ግራንዲ በድጋሚ ጠይቀዋል። ሐሙስ የካቲት 2015 ዓ.ም ምረት ጤና ይስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ፓትሪክ ያ ደግሞ ለቴክኒክ ምህንድስናው ተሰይመዋል። ቆንጂት ታየናት የሰዓቱን የዓለም ዜና የምታሰማን። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በርከት ካሉ ወቅታዊ ቅንብሮችና ዘገባዎችን ይዘን ከምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ከዓለም ባንክ ጋር የመጀመሪያውን የበካይ ጋዝ ልቀት ቅነሳ የገዢ ማዕቀፍ ስምምነት መፈራረሟ ተዘግቧል። በስምምነቱ መሰረት የዓለም ባንክ የደን እንክብካቤና ጥበቃን ጨምሮ ተስማሚ የመሬት አጠቃቀሞችን በመተግበር የካርቦን ልቀትን ለመቀነስ የሚያግዝ እስከ 40 ሚሊዮን ዶላር የሚደርስ ድጋፍ ያደርጋል ተብሏል። ስምምነቱ የደን መመናመንን በመቀነስና ውጤታማ የደን ልማትና እንክብካቤ በማድረግ የካርቦን ልቀትን ለመቀነስ የሚደረገውን ጥረት ያግዛል ተብሏል። የኤርትራ ወታደሮች ትግራይ ውስጥ የመብት ረገጣ ፈጽመዋል የሚለው የፈጠራ ወሬ ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። በሰሜን ኢትዮጵያ ለሁለት አመታት በተካሄደው ጦርነት የኤርትራ ወታደሮች ትግራይ ክልል ውስጥ የመብት ረገጣዎችን ፈጽመዋል የሚሉት ወንጀላዎች ከፈጠራ ወሬ የሚቆጠሩ ናቸው ሲሉ የኤርትራው ፕሬዝዳንት ተናግረዋል። ፕሬዚዳንት ኢሳያስ ዛሬ በኬንያ ጉብኝታቸው ላይ የሀገራቸውን ወታደሮች ኢትዮጵያ ውስጥ መገኘት በተመለከተ ጋዜጠኞች ለሰነዘሩት ጥያቄ በቀጥታ መልስ ሳይሰጡ ይሄ የፈጠራ ወሬ ፋብሪካዎች የሚላቸው ወገኖች ጭንቅላታቸው ውስጥ የሚፈጥሩት ነገር ነው ሲሉ መልስ ሰጥተዋል። የኤርትራ ወታደሮች በሰሜን ኢትዮጵያው ጦርነት ለኢትዮጵያ መንግስት ኃይሎች ጎን ሆነው የተዋጉ ሲሆን ዩናይትድ ስቴትስና የመብት ቡድኖች በጦርነቱ አስከፊ የጭካኔ አድራጎቶችን በመፈጸም ወንጅለዋቸዋል። የሰሜን ኢትዮጵያውን ጦርነት ለማቆም ባለፈው ህዳር ወር የሰላም ስምምነት የተፈረመ ሲሆን ኤርትራ በዚህ ስምምነት አልተካፈለችም። የኤርትራ ወታደሮች ትግራይ ውስጥ መኖራቸውን በሚመለከት ለቀረበላቸው ጥያቄ ፕሬዝዳንት ኢሳያስ በሰጡት መልስ የኢትዮጵያን የሰላም ሂደት ለማደናቀፍ እንዲሁም ኢትዮጵያንና ኤርትራን ለማጋጨት ሐሰተኛ መረጃ የማሰራጨት ዘመቻው ቢቀጥልም በዚህ ጉዳይ ውስጥ ለመግባት ፍላጎት የለኝም ብለዋል። አክለውም ፕሬዝዳንት ኢሳያስ ኢትዮጵያ ውስጥም ሆነ በአጠቃላይ በቀጣናው ላሉ ችግሮች ኤርትራን ምክንያት አታድርጉ ብለዋል። እኛን ጎትታችሁ ልትከቱን አትሞክሩ። ይሄ የሰላም ሂደቱ ግቡን እንዳይመታ ለማደናቀፍ የሚፈልጉ ወገኖች ቅዠት ነው ብለዋል። የአጃንስ ፍራንስ ፕሬስ ዘገባው አክሎም ከዓለም እጅግ አምባገነን መንግስታት አንዷ የሆነችው ኤርትራ የኢትዮጵያን መንግስት ለመደገፍ ወታደሮቿን ወደ ትግራይ መላኳንና በብዙ መቶዎች የተቆጠሩ ሲቪሎችን በመግደል የቀረበባትን ውንጀላ ተከትሎ ዩናይትድ ስቴትስ ማዕቀብ እንደጣለችባት አመልክቷል። ይህ በዚህ እንዳለ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ሀገራቸው የኢጋድ ማለት የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት አባልነቷን ለማደስ መወሰኗን አስታውቀዋል። የኬንያ ፕሬዚደንት ዊሊያም ሩቶ በበኩላቸው ኤርትራ በቀጣናዊ ሰላምና መረጋጋት ስለምትጫወተው ሚና እንዲሁም የሶማሊያን ብሔራዊ የጦር ሰራዊት ለመገንባት ስላበረከተችው አስተዋጽኦ አመስግነዋል። የኬንያው ፕሬዝዳንት አክለውም ሀገራቸው በአስመራ ኤምባሲ እንደምትከፍት ይፋ አድርገዋል። ሁለቱ ሀገሮች ዜጎቻቸው ከዛሬ እንደ አውሮፓውያን አቆጣጠር የካቲት 9 2023 ዓመተ ምህረት ጀምሮ ወደ ሁለቱ ሀገሮች ለመጓዝ ቪዛ እንደማያስፈልጋቸው አስታውቀዋል። በሌላ ዜና በቅርብ ወራት የኤርትራ መንግስት ጥብቅ ከሆነው የብሔራዊ ውትድርና አገልግሎት ምልመላ ዘመቻው ጋር በተያያዘ ከምልመላ ያመለጡ ተብለው የተወነጀሉ በሺዎች የተቆጠሩ ሰዎችን ቤተሰቦች እየቀጣ ነው ሲል Human Rights Watch ተናግሯል። የኤርትራ ኃይሎች የኢትዮጵያ ትግራይ ክልል ጦርነት ከተቀሰቀሰ ጀምሮ የኢትዮጵያን መንግስት መመደገፍ በስፋት ተሳትፈዋል፣ እጅግ አስከፊ የመብት ጥሰቶችም ፈጽመዋል ሲል Human Rights Watch ወንጅሏል። የኤርትራ ባለስልጣናት ከብሔራዊ ውትድርና ያመለጡ ወይም ከአገልግሎቱ የሸሹ ያሏቸውን ለመያዝ በስፋት አፈሳ እያካሄዱ ናቸው ብሏል Human Rights Watch። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዛሬ ከሱዳን ወታደራዊ መሪዎች ጋር ካርቱም ላይ እንደሚነጋገሩ ተዘግቧል። ውይይታቸው በሩሲያና በሌሎችም ጉዳዮች ላይ ያተኮረ እንደሚሆን የሱዳን መንግስት የዜና ማሰራጫ ሱና ዘግቧል። ውይይቱ ከሁለቱ ሀገሮች የጋራ ግንኙነት በተጨማሪ ደቡብ ሱዳንን፣ ቻድንና ማዕከላዊ አፍሪካ ሪፐብሊክን ጨምሮ በግጭቶች የተጎዱ የሱዳን አጎራባች ሀገሮችንም በሚመለከት እንደሚያተኩር የሱዳን ተጠባባቂ የውጭ ጉዳይ ሚኒስትር አሊ አልሳድክ አመልክተዋል። በዝርዝር ያብራሩት ነገር የለም። ከሩሲያ የውጭ ጉዳይ ሚኒስትር ጉብኝት ቀደም ብሎ የዩናይትድ ስቴትስ እና የአውሮፓ ሀገሮች ከፍተኛ ዲፕሎማቶች ወደ ሱዳን በመጓዝ ከወታደራዊ መሪዎቹና ከአፍቃሪ ዲሞክራሲ ቡድኖች ጋር የሀገሪቱን የዲሞክራሲ ሽግግር በሚመለከት ለሁለት ቀናት ውይይት አድርገዋል። የሩሲያው የውጭ ጉዳይ ሚኒስትር ወደ ሱዳን ከማቅናታቸው በፊት ማሊንና ሞሪታኒያን ጎብኝተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሰኞ ቱርክና ሶሪያ ውስጥ በደረሰው ከባድ ርዕደ መሬት የሞቱ ሰዎች ቁጥር ከ17000 እንዳለፈ ተዘግቧል። በሁለቱ ሀገሮች የእርዳታ ሰራተኞች ከፈራረሱት ህንጻዎች ስር በህይወት ተቀብረው ላሉ ሰዎች ለመድረስ ሲሯሯጡ ውለዋል። ሰራተኞቹ ለእርዳታ ርብርቡ የሚያስፈልጋቸው በቂ መሳሪያ እንደሌላቸው ነው የተዘገበው። የቱርክ የአደጋ ጊዜ ስራ አመራር መስሪያ ቤት ትናንት በሰጠው መግለጫ የመሬት ነውጡን ሰለባዎች ለመፈለግ በተያዘው ጥረት ወደ 110000 የሚሆኑ ሰራተኞች እንደተሰማሩ አመልክቷል። 5500 ትራክተሮች፣ አፈር ገልባጮች፣ መቆፈሪያዎችና ክሬኖችን ጨምሮ የተለያዩ ተሽከርካሪዎች ወደ ሀገሪቱ እንደተላኩም ነው የገለጸው። የቱርክ ባለስልጣናት እንዳሉት በርዕደ መሬቱ ከ14000 በላይ ሰዎች ሞተዋል፣ ከ63000 የሚበልጡ ሰዎች ደግሞ ቆስለዋል። በሶሪያ ድንበር በኩል ደግሞ በአማጽያን ቁጥጥር ስር ያለችው እና ቱርክ ድንበር ላይ የምትገኘው ኢድሊብ ከከባዱ የመሬት ነውጥ ለማገገም እየጣረች ነው። አመታት በፈጀ የእርስ በርስ ጦርነት እጅግ የተጎዳው ያ ቀጣና እጅግ ግዙፍ ዓለም አቀፍ ሰብአዊ ድጋፍ እንደሚያሻው የረድኤት ተቋማት አስታውቀዋል። የዶሪያን ጃንሰንን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ሰኞ ዕለት የተከሰቱት ሁለት ከፍተኛ የመሬት መንቀጥቀጦች በሶሪያ አማጽያን ቁጥጥር ስር ባለችው ኢድሊብ አውራጃ ላይ ከፍተኛ ጉዳት አድርሰዋል። ይሁን እንጂ ከጥፋቱ መካከል ተአምራዊ የሆኑ ታሪኮች እየተሰሙ ነው። አቡ ያዛን ማዳ ከመሬት መንቀጥቀጡ የተረፉ ናቸው።
መሬቱ ከግርጌያችን ተከፈለ። ከዚያም ከህንጻዎቹ ላይ መውደቅ ጀመር። የተሰማን ስሜት ከአሳንሳር ላይ በፍጥነት እየተመዘገዘጉ የመውረድ አይነት ሲሆን ከዚያ በኋላ ግድግዳዎቹና ጣሪያው ላያችን ላይ ወደቁ።
ማዳና ቤተሰባቸው በተለምዶ ባለነጭቆ በተሰኙት የማህበረሰብ መከላከያ ኃይሎች አማካኝነት ህይወታቸው ሊተርፍ ችሏል። ይሁን እንጂ የማዳ ልጅ ሀቢብ ህይወቱ አልፏል። ማዳ ራሳቸው ጉዳት የደረሰባቸው ሲሆን ሴት ልጃቸውም እንደዛው ጉዳት ተርሶባታል።
ወማ ዘልክ በዘን ቁሶር جهنم
ለحتى
ፍርስራሽ ዘር የተጎዱትና የሞቱትን ሰዎች ለማውጣት ከፍተኛ ጥረት አድርገናል። በፈራረሱት ህንጻዎች ስር በቂ አየር ባይኖርም የአየር ጸባዩም ቀዝቃዛ ቢሆንም ጥረታችንን ቀጥለናል። ላለፉት 36 ሰዓታት ሰዎችን ከፍርስራሹ ዘር ማውጣት አላቋረጥንም።
የጉዳቱ መጠን ከባድ ከሆነው የክረምቱ ቅዝቃዜ ጋር ተደማምሮ ባለነጭ ቆቦቹን ስራቸውን እያከበደባቸው ነው።
It's crazy building on the ground. People are hopeless. They don't know what to do. No aid.
አብደት ነው። ህንጻዎቹ ተደርምሰዋል። ሰዎች ድጋፍ አልባ ሆነዋል። ምን ማድረግ እንዳለባቸው አያውቁም። እጅ አስፈላጊ ነው። እስካሁን ድረስ ኤድሌቭ የደረሰ ምንም አይነት ረዴት የለም። ሰዎችም ድጋፍ እንዴት ማግኘት እንደሚችሉ አያውቁም። ስለዚህ እጅግ በጣም ውስጣችን በአዘን ተጎድቷል። ብዙ ነገር የሚያስፈልገን ቢሆንም አሁን ላይ ግን በእጅጉ የሚያስፈልጉን መሰረታዊ ነገሮች የህክምና መሳሪያዎች፣ ብርድ ልብስና ምግብ ናቸው።
አስከፊው የመሬት መንቀጥቀጥ ከ10 አመታት በላይ ከዘለቀው የእርስ በርስ ጦርነቱ የተረፉ ጥቂት መሰረተ ልማቶችንም ጨርሰው ድሟል። በዚህ የተነሳም የረድኤት ተቋማት አጣዳፊ የሆነ ዓለም አቀፍ እርዳታ ያስፈልጋል እያሉ ነው። ያዛን ሺሻክሊ የማራም ፋውንዴሽን ባልደረባ ናቸው። የቱርክ ድንበር እስካሁን ድረስ ክፍት ቢሆንም በመሬት መንቀጥቀጡ የተነሳ እነዚህ የድንበር መንገዶች ወድመዋል። ምንም እንኳን ወደ ኢድሊብ ድጋፍ መቼ እንደሚደርስ ባይታወቅም ማዳ ግን አሁንም ድረስ አመስጋኝ ናቸው።
خبلس خمس اولاد وانا طلعنا طيبين الحمد لله انا الله اكرمني
ومن نايبز وكيلد
كلهم غروبيتوچي متوال منم انكون لجي بيموتم اهونم كبيتسبي غار نو يمنورو ስለዚህ ከቤተሰብ ጋር መኖሬ ያምላኩለታና ትልቅ ነገር ነው።
ከ10 አመት የእርስ በርስ ጦርነት በኋላም አሁን በኢድሊብ የደረሰው የመሬት መንቀጥቀጥ የክረምቱ ብርድና ረሃብ ታክለውበት ከባድ የሆነ የበሽታ ስጋት ደቅኗል።
የአውስትራሊያ የመከላከያ ሚኒስቴር ከቻይና ኮሚኒስት ፓርቲ ጋር ግንኙነት ባላቸው ኩባንያዎች የተሰሩ የስለላ ካሜራዎችን ከህንጻዎቹ ላይ ሊያስወግድ መሆኑን መንግስቱ አስታወቀ። የአውስትራሊያ መንግስት ይህንን ያስታወቀው ዩናይትድ ስቴትስ እና እንግሊዝ ተመሳሳይ እርምጃ መውሰዳቸውን ተከትሎ ነው። የአሜሪካ ድምጽን ዘገባ ስመኝሽ የቆየ ታቀርባለች።
አንድ የአውስትራሊያ ጋዜጣ አትላንታ ሙስ እንደዘገበው የቻይና ኩባንያ በሆኑት ሂክቪዥን እና ደህዋ የተሰሩ ቢያንስ 913 ካሜራዎች የኤሌክትሪክ መገናኛ መስመሮችና የህንጻ መግቢያ ስርዓቶች እንዲሁም የቪዲዮ መቅረጫዎች የአውስትራሊያ መከላከያና የውጭ ጉዳይ ሚኒስትሮችን ጨምሮ በተለያዩ የመንግስት ተቋማት ህንጻዎች ላይ ይገኛሉ። የአውስትራሊያ መከላከያ ሚኒስትር ታዲያ በህንጻዎቹ ላይ የሚገኙትን እነዚህን በቻይና ኩባንያዎች የተሰሩ የኤሌክትሮኒክስ መሳሪያዎች ሊያስወግድ መሆኑን ሚኒስትሩ ሪቻርድ ማርሌስ ገልጸዋል።
Look, it's important that this has been brought to our attention.
ይህ ጉዳይ ወደኛ ትኩረት መምጣቱ አስፈላጊ ነው። አሁን ካሜራዎቹ በመከላከያ ውስጥ የት እንዳሉ ግምገማ እያደረግን ነው። ያንን ሂደት ከጨረስን በኋላ ጥያቄ ውስጥ የገቡትን እናነሳቸዋለን። በዚህ ጉዳይ ላይ ከልክ ያለፈ ምላሽ መስጠት ያለብን አይመስለኝም። ነገር ግን ስለ ጉዳዩ እንድናውቅ መደረጉ ጥሩ ነው። ስለ ጉዳዩ አጣርተን እርምጃ መውሰዳችን ደግሞ አስተዋይነት ነው።
አውስትራሊያ የወሰደችውን እርምጃ በተመለከተ አስተያየታቸውን እንዲሰጡ የተጠየቁት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦሊንግ በመላሻቸው የብሔራዊ ደህንነት ጽንሰ ሐሳብን የሚለጥጡና የመንግስትን ስልጣን አላግባብ በመጠቀም የቻይና ተቋማት ላይ አፈናና መድሎ የሚፈጽሙ በማለት የገለጿቸውን ድርጊቶች ተችተዋል።
በመጨረሻም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ለአውሮፓ ህብረት ፓርላማ ንግግር አድርገዋል። ዜሌንስኪ ሀገራቸው የሩሲያን ወረራ በመመከት በመታደርገው ውጊያ ተጨማሪ የጦር መሳሪያ እንደሚያስፈልጋትና የህብረቱ አባልነቷ ንግግር እንዲጀመር አጥብቀው ያሳሰቡበት ንግግር ሲሆን የህብረቱ መሪዎች ከመቀመጫቸው ተነስተው በጭብጨባ አጅበዋቸዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሐሙስ የካቲት 2 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደገፋና ሲሳይ ሸናፊ፣ የድረገጽና ማህበራዊ ትስስር ገጾቻችን አሰናጇ ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምጽ አቀናባሪው ጆጊል ነው። አድማጮች፣ አሁን በስርጭታችን ጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ቀደም ብለን በመግቢያ ያስተዋወቅነው ወቅታዊ ርዕስ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የተፈጠረው ችግር በሰላማዊ መንገድ እንዲፈታ መንግስት አቋሙን መያዙን የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ማምሻውን ባወጣው መግለጫ አስታውቋል። ሆኖም አጋጣሚውን ለኩ የፖለቲካ ዓላማ ለመጠቀም የሚንቀሳቀሱ አካላት ያላቸውን በቁጥጥር ስር አውሎ ለሕግ የማቅረብ ተግባር ተጀምሯል ነው ያለው መግለጫው። በሌላ በኩል መንግስት የቤተ ክርስቲያኒቱን ጥያቄ የማይመልስ ከሆነ ለየካቲት 5 የተጠራው ሰላማዊ ሰልፍ ይካሄዳል ሲል ቅዱስ ሲኖዶስ ዛሬ አስታውቋል። የጸጥታና ደህንነት የጋራ ግብረ ኃይል ትላንት ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች በተመሳሳይ ቀንና ቦታ ህገወጥ ሲል የገለጸው የሰልፍ ጥሪ መደረጉን ጠቅሶ ይህም ከሚመለከተው አካል አልተፈቀደም ነው ያለው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ በበኩሉ መንግስት በግልጽ ወገንተኛ አቋም ይዞ በቤተክርስቲያኒቱ ጉዳይ ላይ ጣልቃ እየገባ ነው ብሎ ችግሩን ሰላማዊ ልባት የሚያገኝበትን መንገድ እንዲያመቻች ሲል ጠይቋል። ኬኔዲ አባተ እንዲህ ያቀርባል።
ጠቅላይ ሚኒስትር አብይ አህመድ በአውሮፓ ካደረጉት የሥራ ጉብኝት ከተመለሱ በኋላ ትናንት የካቲት 1 2015 ዓ.ም ተመረጥ በወቅታዊ ጉዳዮች ዙሪያ ከመንግስታቸው ከፍተኛ የሥራ ኃላፊዎች ጋር ተወያይተዋል። ውይይቱን ተከትሎ የጸጥታና ደህንነት የጋራ ግብረ ኃይል ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች በተመሳሳይ ቀንና ቦታ ህገወጥ ያለው የሰልፍ ጥሪ መደረጉን ጠቅሶ ይህም ከሚመለከተው አካል አልተፈቀደም ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ጥር 27 ተጠው መግለጫ የቤተ ክርስቲያን ጥያቄ ምላሽ የማያገኝ ከሆነ የካቲት 5 2015 ዓ.ም ተመረጥ በሀገር ውስጥና በውጭ ያሉ ካህናትና ምዕመናን ሰላማዊ ሰልፍ እንዲያደርጉ ሲል መወሰኑን መግለጹ ይታወቃል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህገ ወጥ ነው የምትለውና የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል በተገንጣይ አካላት የተቋቋመው አካልም በተመሳሳይ ቀን ሰላማዊ ሰልፍ መጥራቱን ጥር 29 በሰጠው መግለጫ አስታውቋል። ያካሄድ ክስተቱን እንደ ሽፋን በመጠቀም ውስጥና ከውጭ ተቀናጅተው ሀገራችንን ለማፍረስ ለሚሰሩ ጸረ ሰላም ኃይሎች በር እየከፈተ መሆኑን መላው የሀገራችን ህዝብና የእምነቱ ተከታዮች ግንዛቤ ሊወስዱ ይገባል ያለው የጸጥታና የደህንነት ግብረ ኃይል በተጨማሪም በሃይማኖቱ ሽፋን የሚደረጉ የህገ ወጥ ሰልፎቹ ቅስቀሳዎች በሀገሪቱ የደህንነት ስጋት እንዳለ በማስመሰል በቅርቡ በአዲስ አበባ የሚካሄደው የአፍሪካ ህብረት አመታዊ ጉባኤ እንዲስተጓጎል ሆን ተብሎ በእቅድ እየተመራ መሆኑንም ደርሼበታለሁ ብሏል። በመሆኑም በዚህ ጉዳይ ላይ በሚመለከተው አካል የተፈቀደ ሰልፍ የሌለ መሆኑ ታውቆ ህብረተሰቡ ከዚህ ህገወጥ ሰልፍና ግጭት ቀስቃሽ ተግባራት ራሱን እንዲጠብቅ ሲል አስጠንቅቋል። ማስጠንቀቂያውን ችላ በማለት ሰልፍ የሚደረግ ከሆነ ለዜጎችና ለሀገር ሰላምና ደህንነት መረጋጋት ሲባል ህጋዊ እርምጃ ወስዳለው ሲልም ግብረ ኃይሉ አሳስቧል። ይህን የግብረ ኃይሉን መግለጫ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ተቃውሞታል። ሲኖዶሱ ዛሬ የካቲት 2 2015 ዓ.ም ተመረጥ አመሻሽ ላይ በሰጠው መግለጫ የጸጥታና ደህንነት የጋራ ግብረ ኃይል ያወጣው መግለጫ የቤተክርስቲያንን ህጋዊ መብት የገፈፈ በመሆኑ ቤተክርስቲያን አትቀበለውም ብሏል። የሲኖዶሱን መግለጫ በንባብ ያቀረቡት የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ናቸው።
ከመንግስት የደህንነት የጋራ ግብረ ኃይል ወቅታዊ የጸጥታ ጉዳይን አስመልክቶ የካቲት 1 ቀን 2015 ዓ.ም የተሰጠው የሰልፍ ክልከላ መግለጫ መንግስት አሁንም ችግሩን ለመፍታት ሳይሆን ቤተክርስቲያኒቱን ለአንዴና ለመጨረሻ ለማውደምና ቤተክርስቲያኒቱን ለማጥፋት የታወጀ አዋጅ መሆኑን በጽኑ እንደምናምን አድርጎናል። በመግለጫውም አንደኛ በእምነቱ አባቶች በተመሳሳይ መልኩ ሰልፍ ተጠርቷል በማለት መጥቀሱ የቤተክርስቲያን የመጨረሻው አካል የሆነው ቅዱስ ሲኖዶስ አውግዞ የለያቸውን አካላት የእምነቱ ተከታይ ማድረግ ብቻ ሳይሆን መብት ያላቸው ህጋዊ አካላትና የቤተክርስቲያን አባቶች አድርጎ መጥራቱ አሁንም ላይ ማብራሪያ ለመስጠት መሞከሩ የቤተክርስቲያኒቱን ክብር የሚነካና የሚያጠለሽ እንዲሁም ህግና ስርዓትን ከማስከበር ይልቅ ለህገ ወጦች ጠበቃ ሆኖ የሚከራከረው መንግስት መሆኑን ጭምር ለመረዳት ችለናል። በመሆኑ ቤተክርስቲያን በመንግስት የደህንነት የጋራ ግብረ ኃይል ተሰጠ የተባለው መግለጫ የቤተክርስቲያናችንን ህጋዊ መብት የገፈፈና ህገወጥ መግለጫ በመሆኑ ቤተክርስቲያናችን አትቀበለው።
የቤተክርስቲያኗን ጥያቄ የፖለቲካ ቅርጽ ለማስያዝ ሆን ተብሎ ጸባጫሪ መልእክቶችን በአደባባይ እየተለጠፉ ነው በማለት ድርጊቱን ያወገዘው ሲኖዶሱ መንግስት የቤተክርስቲያኒቱን ጥያቄ የማይመልስ ከሆነ ለየካቲት 5 የተጠራው ሰላማዊ ሰልፍ እንደሚካሄድ ማስታውቋል።
ህግ እየጣሰና የቤተክርስቲያኒቱን ክብርና ልዕልና ያዋረደ የሚቀጥል ከሆነ ቤተክርስቲያን መንግስት የጣሰውን ህግ መሰረት በማድረግ መብቷን ለማስከበር እስካሁን ድረስ ፍጹም ሰላማዊ የሆነውን እንቅስቃሴዋን አድማሱን በማስፋት የካቲት 5 ቀን 2015 ዓመተ ምህረት ለማድረግ ያቀደችውንና ያሳወቀችውን ሀገር አቀፍና ዓለም አቀፍ ሰላማዊ ሰልፍ ያለምንም ከልካይነት በራሱ አደባባይ የምታከናውን መሆኑን እያሳወቅን መንግስትም ድርሻው ሰልፉ ሰላማዊ ሆኖ እንዲጠናቀቅ መንግስታዊ ኃላፊነቱን በአግባቡ መወጣት ብቻ መሆኑን ያሳሰብን ዛሬም ቢሆን መንግስት ቆም ብሎ በማሰብ ከኛ ከአባቶች ጋራ ሃይማኖታዊ ቀኖናዊና መንፈሳዊ ያስተዳደር ስርዓታችንን ባልጣሰ መልኩ ለመነጋገርና ችግሩን በዘላቂነት ለመፍታት ጥረት ካደረገ በውይይት ለመፍታት መንፈሳዊ በራችን ክፍት መሆኑን እናሳውቃለን።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በቤተክርስቲያኑ ያለውን ወቅታዊ ጉዳይ አስመልክቶ ዛሬ መግለጫ አውጥቷል። ኢዜማ በመግለጫው መንግስት ወገንተኛ አቋም በመያዝ በግልጽ ጣልቃ እየገባ ነው ሲል ወንጅሏል። አቶ አንድነት ሽፈራው የኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባል ናቸው።
በእኛ እምነትና አረዳድ አንድ ተቋም የራሱ የሆነ አሰራርና ስርዓት ይጋለ በውስጥ የሚፈጠሩትን ችግሮች የሚፈታበት መንገድ አለ። መንግስት በዚህ ሂደት ውስጥ የሚኖረው ሚናና ተሳትፎ ሊሆን የሚገባው ተቋሙ በተቀመጠ ባስቀመጠው ህግና አሰራር መሰረት የወሰናቸው ውሳኔዎች እንዲከበሩ ማድረግ ነው። ያ ተቋም ውሳኔዎችን ከማሳለፍ ባለፈ የተላለፉት ውሳኔዎች ወደ ተግባር እንዲቀየሩ ማድረግ የሚችልበት ጉልበትም ኃይልም የለም። ይህንን በብቸኝነት መብት ያለው በዚች ሀገር ላይ በየትኛውም ተቋም ውስጥ የሚፈጠሩት ነገሮች መብት ያለው መንግስት ነው። መንግስት ያንን ነገር ማድረግ ሲገባው ከዚህ አልፎ በሂደት ውስጥ ተገፋን ወይም ደግሞ ችግር ተፈጥሮብናል የሚለው አካላቶች በተቋሙ ህግና ስርዓቱ ውጪ እንዲሁም ደግሞ ከሀገሪቷ ህግና ስርዓት ውጪ ሄደው ፍላጎታቸውን በጉልበት ለማስፈጸም የተቋሙን ሀብትና ንብረቶች የእምነት ስርዓቶችን በጎደፈ መልኩ የሚያደርጉትን እንቅስቃሴ አጃቢ ሆኖ በወገንተኝነት በጋራ በሰላም ችግሩ ፍቱ በሚል ስም ህግና ስርዓት የማይፈጸምበት ነገ በሌላ ጉዳይ ላይ ጥያቄና ፍላጎት ያለው አካል ፍላጎቱን በህግና በስርዓት ሳይሆን በጉልበት ማስፈጸም እንዲችል እንደሚችል እንዲያስብ የሚያደርግ ከዛሬ ድረስ የመጣንበትን አስቸጋሪ ሁኔታ የሚያወሳስብ አቋም ይዞ እየተሳተፈ ነው። በተለይ የኦሮሚያ ክልል መንግስትና የክልሉ የጸጥታ በተጨማሪ የሚፈጠሩት ችግሮች ለሀገር ህልውናና ስጋት ችግር በሚሆኑበት ሰዓት ግን ማዕከላዊ መንግስቱ ገብቶ ችግሩን ማረጋጋትና መፍታት የሚችልበት ለመንግስት የተሰጠው ስልጣን ቢኖርም ችግሩን ለመፍታትና ተባብሶ ወደማይፈልግ ደረጃ ከመድረስ በፊት ከሱ የሚጠበቀውን ነገር እያደረገ አይደለም።
ምንም እንኳን ጠቅላይ ሚኒስትር አብይ መንግስታቸው በቤተክርስቲያኗ ጉዳይ ገለልተኛ መሆኑን ቢገልጹም ቤተክርስቲያኗ በበኩሏ መንግስት በህገወጥነት የፈረጀውን አካል እየደገፈ ነው ስትል ትከሳለች። ከቤተክርስቲያኗ ወቅታዊ ችግር ጋር በተያያዘ ያሉ ጉዳዮች ጎልተው የታዩበት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከክልሉ መገናኛ ብዙሃን ኦቢኤን ጋር ባደረጉት ረዘም ያለ ቃለ መጠይቅ ስለ ጉዳዩ በቀጥታ አላነሱም። ይሁንና ርዕሰ መስተዳድሩ ሰኞ ጥር 29 በተሰራጨው በዚሁ ቃለ መጠይቃቸው ኢትዮጵያ የሚገጥሟትን ፈተናዎች በማለፍ የብልጽግናና የአንድነት ግቧን ከማሳካት የሚገታት የለም ብለዋል። የመንግስት ባለስልጣናት ጭምር በንግግራቸው እስካሁን ችግሩን የሚያባብስ አሉታዊ ሚና መጫወታቸውን የገለጸው ኢዜማ በበኩሉ በቤተክርስቲያን ውስጥ የተፈጠረው ችግር በቤተክርስቲያኗ ቀኖና ከዚያም ካለፈ በህግና ህጋዊ መንገድ ብቻ እንዲፈታ ሲል አሳስቧል። በጾመ ነነዌ የምህላና የጸሎት ወቅት ጥቁር የለበሱ ምዕመናን በአንዳንድ አካባቢዎችና የመንግስት ቋማት እንግድት እንደደረሰባቸው የተናገሩት የኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ አንድነት ሽፈራው ችግሩ ለሀገር ሰላምና ደህንነት ስጋት እየፈጠረ መሆኑን ተገንዝቦ መንግስት ህግን አስከብሮ የማስከበር ኃላፊነቱን ሊወጣ ይገባል ብለዋል።
ችግሩን ተባብሶ ከዚህ የበለጠ ዜጎች መሞት መፈናቀል ባለፈ እንደ ሀገር ደግሞ ልንፈርስበት የምንችለው አስቸጋሪ ሁኔታ ውስጥ የሚከቱ ተግባራት መቆጠብ በአጠቃላይ ከፖለቲካችን አልፎ ወደ እምነት ተቋማት ገብቶ በዜጎች መካከል ያለውን አብሮነትን ችግር ውስጥ እየከተተ ያለውን ይሄ ዘርን ወይም ደግሞ የብሔር ማንነት መሰረት ያደረገ የፖለቲካ ስርዓቱ ላይ መፍትሄ ማምጣት የምንችልበት ሁኔታ አስፋል ተፈጠረ ድረስ በየጊዜው የተለያዩ ነገሮች እየተፈጠሩ ችግሩ እየተባባሰ የዜጎች ሞት የሚቀጥልበት በመጨረሻ በሀገር የሚፈርስበት ሁኔታ ሊፈጠር የሚችላል የሚል ስጋት ስላለን መንግስት ለጉዳዩ በቂ ትኩረት ሰጥቶ ሊሰራ የሚችል የመፍትሄ ሀሳብ በራሱም ከሌሎች አካላትም የሚሰጡትን የእምነት ተቋማቶችንም ነጻነት በመጠበቅ መፍትሄ ሊያበጅለት ይገባል የሚባለውን ነገር ማዳመጥ አለበት።
በሌላ በኩል የመንግስት ኮሙኒኬሽን አገልግሎት ዛሬ ምሽት ላይ ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ አባቶች መካከል የተፈጠረው መለያየት በሰላማዊ መንገድ በውይይትና በውስጥ አሰራር እንዲፈታ መንግስት አቋም መያዙ ይታወቃል። ለዚህም የሀገር ሽማግሌዎችና የሚመለከታቸው ሁሉ ጥረት እያደረጉ ይገኛሉ ብሏል። ሆኖም አጋጣሚውን ለእኩይ የፖለቲካ አላማ ለመጠቀም የሚንቀሳቀሱ አካላት አሉ ያለው የመንግስት መግለጫ የመስዋዕትነት ሰልፍ አዘጋጅ በሚል ከባለ ሀብቶች ከፖለቲከኞችና ከመንፈሳውያን የወጣት አደረጃጀቶች የተውጣጣ ቡድን ከማዕከል እስከ ታች መዋቀሩም ተደርሶበታል ብሏል። በዚህም በትጥቅ በተደገፈው ውከት መንግስትን የመነቅነቅ ፍላጎት ያለው ይህ ቡድን ወጣቶችን እየመለመለ ማስተማራት ጀምሯል። ለዓላማው በልዩ ልዩ መንገዶች ገንዘብ በመሰብሰብ እያሰራጨ መሆኑና በህገወጥ መንገድ ከታጠቁ ኃይሎች ጋርም ግንኙነት እየፈጠረ ነው ሲልም ያከለው መግለጫው በመሆኑም በዚህ ተግባር ሆም ብለው የተሰማሩትን በቁጥጥር ስር አውሎ ለህግ ማቅረብ ተግባር ተጀምሯል። ይህም ተጠናክሮ ይቀጥላል ብሏል። ጉዳዩ ቀይ መስመር ያለፈ ነው ያለው መግለጫው የመስዋዕትነት ሰልፍ ብሎ ሰላማዊ ሰልፍ የሌለ በመሆኑ ሀገራዊ መረጋጋትን ለመፍጠርና የዜጎችን ደህንነት ለማረጋጋት ሲባል መንግስት ጠንካራ የህግ ማስከበር ስራ ውስጥ የሚገባ መሆኑን ከወዲሁ ያሳውቃል ሲልም አሳስቧል። ይህ የመንግስት መግለጫ ከቅዱስ ሲኖዶሱ መግለጫ በኋላ የወጣ ቢሆንም ሲኖዶሱ በመግለጫው የቤተክርስቲያኗን ጥያቄ ፖለቲካዊ መልክ ለማስያዝ እየተሞከረ ነው ሲል ቅሬታውን ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ሁሉን ላካተተው ወቅታዊ ዘገባ ላይ ያተኮረውን ዝርዝር አመሰግናለሁ። ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በሌላ ዜና ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በትግራይ ክልል ለሚገኙ ሊቃነ ጳጳሳት ተቋርጦ የቆየው ግንኙነት እንዲቀጥል ጥሪ ያዘ ደብዳቤ ዛሬ ልኳል። ደብዳቤው የተላከው ትግራይ ውስጥ ለሚገኙ 5 ሊቃነ ጳጳሳት እንደሆነም ተገልጧል። ሙልጌታ አጽብሃ አጭር ዘገባ አለው።
በብፁዕ ወቅዱስ አቡነ ማትያስ የተፈረመው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የወጣው ደብዳቤ የተላከው ለሽረ እንዳስላሴ የትግራይ ሰሜን ምዕራብ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ፣ ለአክሱም ማዕከላዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ፣ ለአድግራት ምስራቃዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ፣ ለመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስና ለፍረሚናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ የበላይ ጠባቂ ብፁዕ አቡነ ዮሐንስ እንደሆነ ከቤተ ክርስቲያኒቱ መሪዎች የተገኘ መረጃ ያመለክታል። ደብዳቤው ጦርነቱ አላስፈላጊና በወንድማማቾች መካከል የተካሄደ የከበደ የህይወት ጥፋትና የንብረት ውድመት ያደረሰ መሆኑን አስታውሶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተከሰተው ሁሉ ማዘኗ ይገልጻል። ደብዳቤው በመቀጠል በፖለቲካ ሴራ ብሎ በጠራው ሁኔታ ቤተክርስቲያኒቱ በጊዜው ሀዘኗን ባለመግለጿና ድርጊቱን ባለማውገዟ ትግራይ ባሉ የቤተክርስቲያኒቱ መሪዎች ዘንድ የተፈጠረው ቅሬታ ተገቢ ነው ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሰረት ከሆነው የትግራይ ህዝብ ጋር ፖለቲከኞች ሊነጣጥሉን አይገባም የሚለው ይህ የቅዱስ ሲኖዶስ ደብዳቤ ያለፈውን ስህተት ትተን እንደ ቀድሞአችን ህዝባችንና ቤተክርስቲያናችን እናገልግል ብሏል። በኢትዮጵያ መንግስትና በትግራይ ክልል መካከል የተፈጠረው የሰላም ስምምነት እንዳስደሰተው የተናገረው ቅዱስ ሲኖዶስ በጦርነቱ ምክንያት ተቋርጦ የነበረው ግንኙነት እንዲቀጥል ጠይቋል። ለጥሪው ከሊቃነ ጳጳሳቱ በይፋ የተሰጠ መልስ ስለመኖሩ ይህ ዘገባ ለአየር እስከበቃበት ድረስ አይታወቅም። ትግራይ ክልል ከሚገኙ ሊቃነ ጳጳሳት ምላሽ ለማግኘት በስልክና በአካል ያደረግኩት ጥረት አልተሳካም። ክልሉ ውስጥ የሚገኙ የቤተክርስቲያኒቱ መሪዎች ባለፈው ዓመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መለየታቸውን አስታውቀው መንበረ ሰላማ ከሳቴ ብርሃን ቤተ ክህነት ብለው በሰየሙትና ባቋቋሙት ቤተ ክህነት እንደማይደራደሩና በዚያውም እንደሚቀጥሉ ከትናንት በስቲያ አውጥተውት በነበረ መግለጫ ማሳወቃቸው ይታወቃል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሙልጌታ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችን ነው። ተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ወስደናል። ከደቡብ ሱዳን የኢትዮጵያን ድንበር አቋርጠው ወደ ጋምቤላ ክልል የገቡ የሙርሌ ታጣቂዎች ከትናንት ወዲያ ባደረሱት ጥቃት ሁለት ሰው መግደላቸውና አንድ ሌላ ሰው ማቁሰላቸውን የክልሉ መንግስት አስታወቀ። የጋምቤላ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ ኡቶ ኡትኮን ያነጋገራቸው ዘጋቢያችን ናኮር መልካ ነው፣ እንዲያቀርበዋል።
የሙርሌ ታጣቂዎች ድንበር አቋርጠው በመግባት ጥቃቱን የፈጸሙት ከትናንት ወዲያ አመሻሽ ላይ መሆኑን የጋምቤላ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኡቶ ኡኮት ለአሜሪካ ድምጽ አስረድተዋል። በክልሉ ጎግ ወረዳ ውስጥ በተፈጸመው ጥቃት የደረሰውን ጉዳት ማብራርተዋል።
በደቡብ ሱዳኑ ከሚዋሰኑ ግዛቶች አንዱ የዚህ ግሬተር ቢቦር አድሚኒስትሬሽን ኤሪያ ነው። እነዚህ የሙርሌ ታጣቂዎች ድንበር አቋርጠው በየአመቱ በጋምቤላ ክልል በአኛዋ ዞን እና በኔር ዞን ጥቃት ይፈጽማሉ። ጎክ ወረዳ በቅርበት የምትገኘው አጥርቲ ቀበሌ አንድ ኢንቨስተር እርሻ ላይ በመግባት በሁለት ሰዎች ላይ የሞት ጥቃት ፈጽሟል። የአንድ ኢንቨስተር ሰራተኛ ላይ አካል ጉዳት አደርሷል።
የክልሉ የጸጥታ ኃይሎች ተመሳሳይ ጥቃት እንዳይፈጸም ሰላምና ጸጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኃላፊው ከታጣቂዎቹ መካከል ለጊዜው የተያዘ እንደሌለ ማስታውቀዋል።
እነዚህ ታጣቂዎችን የሚሊሻ አባላት አስማርተን ሲከታተሉ ነበረ። አጋጣሚ አሁንም ተሰውሯል ከቦታ ግን ፈተሻ እየተደረገ ነው። እስካሁን ክትትል እየተደረገ ነው።
ጥቃቱን አስቀድሞ መከላከል ያልተቻለበት ምክንያት ምን እንደሆነ የተጠየቁት ኃላፊው ተከታዩን መልሰዋል።
አሁን እዛ የሚታገኘው እንትን የለውም። ጥቃት አድርሶ ነው የሚታገኛቸው። ዝርፊያ አድርጎ ነው የሚታየው። ልዩ ኃይሎች አሉ። ልዩ ኃይል በማስማራት ነው። ሚሊሻዎችን ደግሞ አካባቢ በመጠበቅ ነው ያለው ነገር። ህብረተሰቡ ግራባ ገንተው ራሱ እንድትጠብቅ ከዚህ ያለው ወራሪ ኃይል ሌላም ያው ግንኙነቱ ነው ባለፈው ተሞከረ። አሁንም እሱ ማጠናከር ያ
አቶ ኡኮት የክልሉ ርዕሰ መስተዳድርና ከፍተኛ የኢትዮጵያ መንግስት ባለስልጣናት የተካተቱበት ቡድን ከደቡብ ሱዳን ባለስልጣናት ጋር ችግሩ በሚፈታበት ሁኔታ ላይ ለመምከር ባለፈው አመት ውስጥ ወደ ጁባ አቅንተው እንደነበር አስታውሰዋል።
ይህን ለማስቀረት ሲባል ያው የኢትዮጵያ መንግስትና ደቡብ ሱዳን መንግስት ባለፈው ጊዜ ጁባ ላይ ውይይት አድርጓል። የእኛም ክልል ፕሬዚዳንት ጨምሮ ሀገሪቱ ወክለው እዛ ጁባ ላይ ባለው ድንበር ሁኔታ መክረዋል። እነዚህ የሰላም ምክክር መድረኮች በማጠናከር ድንበር ጥሶ የመግባት ተንዳንስ እንዲቆም የማድረግ ስራ መስራት ነው።
ልዩ ፍላጎታቸው ምንድን ነው? የታጣቂዎች ምናልባት በሁለቱ መንግስታት መካከል የተደረገው ውይይትስ ውጤት ለምን ሊያመጣ አልቻለም?
ያው ከታጣቂዎች ጋር አይደለም ውይይት የተደረገው፣ ከአመራር የዛ የጁባ መንግስት አመራሮች ነው የተደረገው። ይበልጥ ግን ያው ከዛ ያለው ኮሚኒቲ ጋር የህዝብ ለህዝብ ግንኙነት ካልተጠናከረ በስተቀር ይህ ሊቀረጹ አይችልም እና ልዩ ፍላጎታቸው ያው አይታወቅም። ያው ዝርፊያ ነው፣ ከብት መዝረፍ ነው፣ ህጻናት መዝረፍ ነው፣ እንደዚህ ጥቃት ማድረስ ነው።
ታጣቂዎቹ በተለይ ከባለፈው 2014 ዓ.ም ጀምሮ በክልሉ ኒዌር እና አኛዋ ዞኖች ውስጥ በተደጋጋሚ ጥቃት ማድረሳቸውንና በርካታ ሰዎችን መግደላቸውን፣ ህጻናትን አፍነው መውሰዳቸውንና የቀንድ ከብቶችን መዝረፋቸውንም ኃላፊው ገልጸዋል። ታጣቂዎቹ ባለፈው ነሐሴ 2014 ዓ.ም ላይ ወደ አኩጉ ስደተኞች ጣቢያ በመግባት ሁለት ንጹሃን ዜጎችን ገለው አንድ ማቁሰላቸው መዘገቡም ይታወሳል። የሙርሌ ጎሳ ታጣቂዎች ከ9 ዓመት በፊት በኒዌር ዞንና አኛዋ ዞኖች ገብተው ከ170 በላይ ሰዎችን መግደላቸው፣ እንደዚሁም ህጻናትን አገተው መውሰዳቸውም እንደዚሁ ተዘግቧል። በኢትዮጵያ ህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፉ የሚመራና የጋምቤላና ቤኒሻንጉል ጉሙዝ ርዕሳነ መስተዳድሮችን የያዘ የልዑካን ቡድን ከደቡብ ሱዳን ከፍተኛ ባለስልጣናት ጋር የተወያየውም ባለፈው ዓመት ነሐሴ ውስጥ ነበር። ለአሜሪካ ድምጽ ናኮር መልካ ካም
አመሰግናለሁ ናኮር። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የመጽሔት ዘገባዎች የሚቀርቡበትን ክፍለ ጊዜ ነው። ተከታዩም ዘገባችን እዚያው ኢትዮጵያ ውስጥ የሚያቆየን ነው። ኢትዮጵያን ለሶስት ቀናት የጎበኙት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ከስደተኞችና ከተፈናቃዮች ጋር ተገናኝቶ መነጋገራቸውን ከድርጅቱ የተገኘው መረጃ ያመለክታል። ግጭቶችና የአየር ንብረት ለውጥ ለፈጠሯቸው ችግሮች ዘላቂ መፍትሄ ለመስጠትና መልሶ ግንባታ እንዲሁም ለማገገም የሚደረጉ ጥረቶችን መደገፍ ትኩረት ሊሰጣቸው የሚገቡ ጉዳዮች መሆናቸውን ኮሚሽነሩ አጽንኦት ሰጥተው መናገራቸውም ተመልክቷል። ለዝርዝሩ
እንግዲህ ወልዴ
የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በኢትዮጵያ ያሉ ፍልሰተኞችን ለመታደግ ዓለም አቀፉ ማህበረሰብ የሚሰጠውን የገንዘብ እርዳታ እንዲጨምር ጠይቀዋል። በኢትዮጵያ ፍልሰተኞችን ለመርዳት የሚውለው ገንዘብ አናሳ መሆኑንም አመልክተዋል። በኢትዮጵያ ለሚገኙ ፍልሰተኞችና ተፈናቃዮች የሚሰጠውን ሰብአዊ ምላሽ ለማስቀጠልና በድርቅና ያየር ንብረት ለውጥ ምክንያት ለተፈናቀሉ ማህበረሰቦች ዘላቂ መፍትሄ ለመሻት ኮሚሽነሩ በትናንትናው ዕለት በኢትዮጵያ ባደረጉት የሶስት ቀናት ጉብኝት ማጠቃለያ ላይ በድጋሚ ቃል ገብተዋል።
በግጭቱ ምክንያት ያለፉት ጥቂት ዓመታት እጅግ አስቸጋሪ የነበሩ ቢሆንም በሰሜን ኢትዮጵያ ሰላምን ለማስፈን የተደረጉ ጥረቶችንና ለውጦችን በማየቴና ሁሉንም ነገር ላጡ ሰዎች ተጨማሪ እርዳታ እየተሰጠ መሆኑን ሳይ ተበረታትቻለሁ።
ግራንዲ በሶስት ቀናት ቆይታቸው ከፕሬዝደንት ሳህለወርቅ ዘውዴ እንዲሁም ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከሌሎች ባለስልጣናት ከተፈናቃዮች እንዲሁም ከኤርትራ ከመጡ ፍልሰተኞች ጋር መገናኘታቸውን በትዊተር በላኩት መልእክት አስታውቀዋል። 850 ሺህ ፍልሰተኞችን በማስተናገድ ላይ ያለችው ኢትዮጵያ አስቸኳይና ጠንከር ያለ ዓለም አቀፍ ድጋፍ ያሻታል ብለዋል ግራንዲ በትዊተር መልእክታቸው። ባለፈው ጥቅምት የሰላም ስምምነት ከተፈረመ በኋላ የስደተኞች ድርጅቱና ሌሎች አጋሮቹ እጅግ አስፈላጊ የሆኑ እንደ መድኃኒትና ሌሎች አስፈላጊ የሆኑ ቁሶችን ለማዳረስ የሚያደርጉትን ጥረት መጨመራቸው ታውቋል።
ለውጡ መሬት ላይ የሚታይ ነው። ሰዎች አሁን እርዳታ ያገኙ ነው። አንዳንዶቹ ወደ ቤታቸው መመለስ ጀምረዋል። ነገር ግን በአፋርና አማራ የትግራይ ክልሎች መልሶ ግንባታና ለማገገም ለሚደረገው ጥረት ለመደገፍ ብዙ መሰራት አለበት። ይህ ያኗኗር ሁኔታቸውን ለማሻሻልና ለችግራቸው ዘላቂ መፍትሄ ለመስጠት እንዲሁም በፈቃደኝነት ወደየአካባቢያቸው እንዲመለሱ ለማገዝ እጅግ አስፈላጊ ነው።
ግራንዲ በኢትዮጵያ ቆይታቸው ከጎንደር 70 ኪሎ ሜትር ላይ የሚገኘውና 22000 የሚሆኑ ኤርትራውያን ፍልሰተኞችን ያዘውን ዓለምዋጭ የተሰኘውን ጣቢያ መጎብኘታቸውም ታውቋል።
ፍልሰተኞችንም ሆነ እነርሱን ተቀብለው የሚያስተናግዱትን ማህበረሰቦች የሚደግፍ ሁሉን አቀፍ የርዳታ መርሃ ግብር መፍጠር በዓለም ሁሉ መከናወን ያለበት አሰራር ነው። መንግስት ይህን አይነት አሰራር በኢትዮጵያ እንዲተገበር ማድረጉ የሚያበረታታ ነው።
ዓለምዋጭ ለፍልሰተኞቹ ደህንነቱ የተጠበቀ መጠለያ ቢሆንም ህይወታቸውን እንደገና ለመገንባትና አስተናጋጅ ማህበረሰቦችንም ለማገዝ ተጨማሪ መዋለ ንዋይ እንደሚያስፈልገው የመንግስታቱ ድርጅት የላከው ሪፖርት አመልክቷል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ባለፈው የፈረንጆች ዓመት በኢትዮጵያ ላከናወነው ሥራ ያገኘው የገንዘብ መጠን ከሚፈለገው ግማሽ ያሉን ብቻ ሲሆን በያዝነው ዓመት 370 ሚሊዮን ዶላር እንደሚሻ አስታውቋል።
ዘገባው አመሰግናለሁ። ክብራትና ክብራን አድማጮች አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምናመራው። ደቡብ አፍሪካም ይወስደናል። ደቡብ አፍሪካ ውስጥ ከሚኖረው ስደተኛ ትልቁን ቁጥር ያዙት ቁጥራቸው 800 ሺህ እንደሚደርስ የሚነገረው ዚምባብዌያን ብዙዎቹ ለአስርት ዓመታት የኖሩ ቢሆንም ሁሉም ህጋዊ መኖሪያ ፈቃድ የሌላቸው ናቸው በሚል ተዘግቧል። ብዙዎቹም ዝቅተኛ የሙያ ችሎታ የሚጠይቁ የስራ መስኮች ላይ ተሰማርተው ይገኛሉ። ባለስልጣናቱ ወደ 180 ሺህ ለሚደርሱ የዚምባብዌ ዜጎች ከዚህ ቀደም የተለየ ፈቃድ ቢሰጡም እንደማያድሱላቸው ግን አሁን አስታውቀዋል። ለድሳቱ የተቀመጠው ቀነ ገደብ እስከሚጠናቀቅበት ሰኔ ወር ድረስ አስፈላጊ የሙያ ክህሎት እንዲኖር የሚጠይቀውን ቪዛ ካላገኙ ከሀገር ለቀው መውጣት እንደሚኖርባቸውም ተመልክቷል። ጃን ዊልም ቦርንማን ከጆሃንስበርግ ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
የዚምባብዌያ ዜጋ ስቴላ ማካንዴ ያላባት ልጅ የሚያሳድጉ እናት በጆሃንስበርግ የመዋለ ህጻናት ርዕሰ መምህር ናቸው። ደቡብ አፍሪካን ብቻ እንደ አገሩ ከሚያውቀው ከ18 ዓመቱ ወንድ ልጃቸው ጋር ላለፉት 14 ዓመታት ኖረዋል። ለማካንዴ በሰኔው ቀነ ገደብ የሚያበቃው የልዩ ፈቃድ ቪዛ አስጨናቂ በመሆኑ ያሏቸው አማራጮች እያሳሰቧቸው ነው።
So for me Zimbabwe is more a foreign country for me. I'm going to have to start over again.
ስለዚህ ለእኔ ዚምባብዌ የበለጠ ውጭ ሀገር ሆና ነው የምትታየኝ። እንደገና ሀብዬ መጀመር አለብኝ ማለት ነው። ስራ መፈለግም ይኖርብኛል። የምኖርበትን ቦታ ማፈላለግ መጀመርም አለብኝ። ስለዚህ እንዳልኩት ገንዘብ ቢኖርኝ ወደ ሌላ ቦታ ሄጄ ኑሮን አንድ ብዬ በመጀመር እኔንና ልጄን የሚያኖረንን አንድ ነገር እንደማገኝ ተስፋ አድርግ ነበር።
ደቡብ አፍሪካ እንደ አውሮፓ አቆጣጠር ከሰኔ 2023 በኋላ ቀድሞውንም ለዘለቂታው እንዲሆን ያልተሰጠው የጊዜያዊ ፍቃድ እድሳት እንደሚያበቃ ከሁለት ዓመት በፊት አስታውቃለች። በኮቪድ ወረርሽኝና ያለማቋረጥ በሚታየው የኃይል መቆራረጥ የሥራት ቁጥር ከ35 ከመቶ በላይ በሆነባት በደቡብ አፍሪካ ስደት እጅግ አሳሳቢ ጉዳይ እየሆነ መጥቷል። የመብት ተሟጋቾች ለዚምባብዌ ዜጎች የተሰጠውን ልዩ ቪዛ የያዙ ዜጎች ሌላ ቪዛ ማግኘት ተስኗቸው ደቡብ አፍሪካን ለቀው የሚወጡ ከሆነ የወደፊቱ ዕጣቸው አደጋ ሊገጥመው እንደሚችል ይገልጻሉ። ኒኮላስ ንጋቡቶ ማብሄና የአፍሪካ ዳያስፖራ ፎረም የርዳታ ቡድን ዋና ዳይሬክተር ናቸው።
What is very clear is that come 30th of June 2023
በጣም ግልጽ የሆነው እንደ አውሮፓን አቆጣጠር ሰኔ 30 2023 ሲመጣ በመንግስት በኩል ምንም የልብ ርህራሄ ለውጥ ከሌለ ሰዎች ሰነድ አልባ ይሆናሉ። በእኛ እይታ ልዩ ፍቃድ ካላቸው በላይ የዚምባብዌ ዜጎችን ጨምሮ በርካታ ሰነድ አልባ ስደተኞች ይኖራሉ ማለት ነው።
ጉዳዩን የሚከታተሉ በርካታ ቡድኖች ለዚምባብዌ ዜጎች የተሰጠው ልዩ ፍቃድ እንዲያበቃ ያደረገውን የደቡብ አፍሪካ መንግስት በሕግ አደባባይ መሞገት ጀምረዋል። ሲምባ ቺታንዶ ልዩ የዚምባብዌ ፍቃድ ያላቸው ስደተኞች ማህበር አባል ተወካይ ናቸው።
manifestly unreasonable to ask 180,000 people
በሀገሪቱ ውስጥ 13 14 አመታት በህጋዊ መንገድ ከኖሩ በኋላ 180,000 ዜጎችን ተነስተው ወጡ ማለት በግልጽ እንደታየው ምክንያታዊ አይደለም። በሚያስደነግጥ መልኩ ምክንያታዊ አይደለም። ህጋዊና ቋሚ ነዋሪ ለመሆን በሀገሪቱ ውስጥ 5 አመታት መኖር አለባቸው ከሚለው ህግ ጋር አብሮ የሚሄድ አይደለም። እነዚህ ሰዎች እዚህ ሀገር ለ12 አመታት ይኖሩ ናቸው። ሁሉንም ህጋዊ የማታደርጋቸው ለምንድን ነው?
የደቡብ አፍሪካው የአገር ውስጥ ጉዳይ ሚኒስቴር ለቀረበለት ጥያቄ ምላሽ ባይሰጥም የቀረበውን የህግ ክስ ግን እንደሚሟገት አስታውቋል። የትምህርት ቤት ርዕሰ መምህሯ ማካንዴ የሥራ ቪዛ ለማግኘት ካመለከቱ 4 ወራት ቢሆናቸውም እስካሁን ምንም ምላሽ አልተሰጣቸውም። ልጃቸው ዳንኤል ፈረንሳይ ውስጥ የዩኒቨርሲቲ ትምህርቱን ለመከታተል ተስፋ አድርጓል። አገር ለቆ እንዲወጣ ቢገደድ እንኳን ደቡብ አፍሪካ ግን የሁሉ ጊዜዋ ቤቱ መሆኑን ይስማዋል።
ደረጀን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ42 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር እንወሰዳችሁ። መንግስት ባቀደው የቋሚ ንብረት ግብር ላይ ተጨማሪ ውይይት እንዲደረግ ሲሉ የአሜሪካ ድምጽ ያነጋገራቸው አንዳንድ ባለሙያዎች መከሩ። አሁን ባለው ግሽበት ላይ የንብረት ግብር መጫን ድህነቱን ያባብሳል ነው የሚሉት ስጋታቸውን የገለጹት እኚህ ባለሙያዎች። በሌላ በኩል ደግሞ የንብረት ግብር የመንግስት ገቢ የሚያሳድግና የገቢ ልዩነትን የሚያመጣጥን በመሆኑ ጥቅሞች አሉት የሚሉ ሌሎች ባለሙያዎችም ሐሳባቸውን ሲያካፍሉ አተገባበሩ ግን ጥንቃቄ ያስፈልገዋል ሲሉ አሳስበዋል። ገብረ ሚካኤል ገብረ መድን ነው ያቀናበረው።
በጥር ወር መጀመሪያ ላይ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባደረጉት የጋራ ስብሰባ በገንዘብ ሚኒስቴር የቀረበውን የንብረት ግብር ለመሰብሰብ የሚያስችል የውሳኔ ሐሳብ ያጸደቁ ሲሆን የንብረት ግብሩን ክልሎችና የከተማ አስተዳደሮች እንዲሰበስቡት ወስነዋል። ስለ ጉዳዩ በሰነድ ተዘጋጅቶ የወጣ ዝርዝር ነገር እንደሌለ የሚናገሩት የፋይናንስ ባለሙያው አቶ ሙሼ ሰሙ በዓለም አቀፍ ደረጃ ያለውን ልምድ መነሻ በማድረግ ስለ ንብረት ግብር ምንነት ይህን ብለዋል።
ፕሮፐርቲ ታክስ ማለት ንብረት ነው። በእጅ ላይ ባለበት ጊዜ ለዛ ንብረት ያን ንብረት በማፍራት እና ያ ንብረት ደግሞ ወጥቶ ተጨማሪ ቫልዩ ያመጣ በመሄዱ የሚጣልበት ታክስ ነው።
የንብረት ግብር ኢትዮጵያ ውስጥ ቢተገበር የሚያመጣቸው ጥቅሞች እንደሚኖሩ በጅማ ዩኒቨርሲቲ የፋይናንስ መምህር የሆኑት ዶክተር ወሰን ለገሰ ይገልጻሉ።
አንዱ የታክስ ቤዝን ማስፋት ነው። የምትሰበስባቸው የታክስ አይነቶች ታበዛለህ። ያው ዋናው ነገር ገቢ የመንግስትን ገቢ መጨመር ነው። ሁለተኛ የሚሆነው አሁን የኢትዮጵያ ውስጥ ያለው የታክስ አሰባሰብ ብዙውን ጊዜ ሲቪል ሰርቫንቱ እስከ 35% ከደሞዙ ይከፍላል። ከፍተኛ ታክስ ከፋይ ሲቪል ሰርቫንቱ ነው። እንደዚህ ያሉ ኦነሮች ለቢጣል እኩልነትን ለምሳሌ ታክስ ተደራሽነትን ይጨምራል። ከተሞችም ይሄን ታክስ ታሳቢ በማድረግ የመሬት አቅርቦትና ግንባታዎች እንዲፋጠኑ የመሬት አቅርቦቱም የተቀላጠፈ ሊሆን ይችላል ብዬ አስባለሁ።
የንብረት ግብር ሌሎችም ጥቅሞች እንዳሉት የሚገልጹት ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፓብሊክ ሴክተር ሪፎርም የጥናት ማዕከል ዳይሬክተር ዶክተር መኮንን ካሳሁን ናቸው።
ለመንግስት ጥሩ ገቢ ምንጭ ነው። ብዙ ጊዜ ያደጉ ሀገሮች 2% የጂዲፒያቸው ከዚህ ከፕሮፐርቲ ታክስ የሚያገኙትና አንዱ ለመንግስት ገቢ ምንጭነት እና ለዚህ ደግሞ ለኢንካም ዲስትሪቢሽን ጥሩ ነው። ግን ካስበበት በደንብ ጥናት ተደርጎ ዝርዝር አፈጻጸሙ መውጣት አለበት። ብሮ እንደሌላው ታክስ አይደለም፣ ምክንያቱም ቀጥታ ኢፌክት ያለው ባህርይ ነው ማለት ነው።
የፋይናንስ ባለሙያው አቶ ሙሼ ሰሙ ግን አሁን ባለው ሁኔታ የንብረት ግብርን መጣል ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ናቸው።
እዚህ ሀገር እኔ እንደማምነው ንብረት አሁን ባለበት ነባራዊ ሁኔታ ተበድረን መስራት አያዋጣም። ንብረትን እንደ ንብረት ለሚያስ ከሚደረግ ትግል አስፋያ እንጂ አንድን ንብረት 5-6 ዓመት ቆይተን የምትሸጠው ዋጋ ግሽበትን ከግምት ውስጥ ካስገባ የተለየ ለውጥ የምታይበት አይደለም። አሁን ከፍተኛ የሆነ ግሽበት ያለበት ሀገር። ሁለተኛ ነገር ንብረት በማሳት ሂደት ውስጥ አከራይቼ እጠቀማለሁ እንዳትል ኢትዮጵያ ውስጥ ንብረቱን የገዛህበትን ዋጋና ሪተርን ኦን ኢንቨስትመንቱን በአካውንቲንግ ብትመለከተው በጣም 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 ዝቅተኛ 20 ሚሊዮን 30 ሚሊዮን ብር የሚገዙ ቤቶች 30 ሺህ ብር እና 40 ሺህ ብር ነው የሚከራዩት። እነዚህም ቤቶች ኢንፍሌሽንን ሳትጨምር ሪተርን ኦን ኢንቨስትመንቱን ብታስብ 20-30 ዓመት ሊፈጅ ይችላል። ሶ ተጨማሪ ገንዘብ እነዚህ ቤቶች የመግዣ ዋጋ ላይ መጨመር የበለጠ የቤት መግዣ ንብረትን በጣም ያስወድድና ያይምረዋል እንጂ የተለየ ነገር ሊያመጣ አይችልም። ተጨማሪ ክፍያ በምትጨምርበት ጊዜ ሰውየው የሚያከራየው ከሆነ አንተ የጫንክበትን የፕሮፐርቲ ታክስ መልሶ ወደማን ነው የሚያወርደው? በተለያየ መንገድ በሀገሪቱ ውስጥ በስራ ላይ ተሰማራ ሰው ከሆነ ነጋዴ ከሆነ ይሄንን የተጫነበትን ታክስ ለማስመለስ በሚሸጠው ካላይ ነው ዋጋ የሚጨምረው። ስለዚህ የማያቋርጥ ቪሸስ ሰርክል አለ።
በአሁኑ ጊዜ ከቋሚ ንብረቶች ማስተላለፍ ጋር የተያያዙ ሌሎች ግብሮችም ስላሉ በዚህ ላይ ተጨማሪ ግብር ሲጫን ድህነትን ማባባስ ይሆናል ሲሉም ያክላሉ።
እዚህ ሀገር ላይ አንድ ንብረት ስትገዛ ምን ምን እንዳለብህ ገምት። የሚስ ክፍያ አለብህ። ሁለተኛ የመሬት የአፈር የህንፃ ግብር አለብህ። ሶስተኛ የምታከራይ ከሆነ የገቢ ግብር አለብህ። አራተኛ ይህንን ንብረት ትሸጠው በተለያየ መንገድ ከ6% እስከ 15% የሚደርስ ግብር አለብህ። ድርጅት ከሆነ ካፒታል ጌን ታክስ አለብህ። አሁን ፕሮፐርቲ ታክስ ሌላ አዲሽናል ታክስ ነው የተጨመረው። እኛ ጋር አንድ ሰው ቤት ለመስራት በምን አይነት ሁኔታ ቤት እንደሚሰራ ይታወቃል። አንድ ቤት ለመገንባት አንድ ሰው እድሜ ልኩን ነው የሚታገለው። ይሄ በዚህ ሁኔታ ቤት ከገነባ በኋላ ይሄንን ማህበረሰብ የታክስ ርዕስ እየከፈትክ መቀጥቀጥ ደህንነቱን ማባባስ።
ዶክተር መኮንን ግን የንብረት ግብር ተግባራዊ ከተደረገ ሌሎቹ ግብሮች እንደሚቀሩ ነው የሚናገሩት።
የመሬት መጠቀሚያ ግብር ይቀራል ማለት ነው። ፕሮፐርቲ ታክስ ተመጣ የግድ እሱን ነው የሚጠቀም። አከራይ ሆነ የአከራይ ግብር ስከፍል ነበር ሬንታል ቫልዩ ሆነ ነው። ይሄ እኮ መቅረት አለበት፣ ምክንያቱም ኦልሬዲ በዛ እየተተካ በዛኛው ስለሚተካ። አገን ካሁን በፊት አንዱ ፕሮፐርቲ ታክስ ሬንታል የዋጋ ግምት ወስዶ ማለት የአከራይ በክራይ መጠን ነው የሚከፈለው። ያ የክራይ የሚባለው ይጠራል እኮ አሁን ግብር ያ በዛኛው ከከፈለ የሬንታል ታክስ የሚባል መቅረት አለበት፣ ምክንያቱም ተደራራቢ የሚያደርገው እሱ ነው።
በህብረተሰቡ ላይ የንብረት ግብር መጣል ጥቅም ማምጣት ብቻ ሳይሆን ጉዳቶችም እንደሚያስከትል የሚስማሙት ዶክተር መኮንን ይህን ለመቀነስ መንግስት ታሳቢ የሚያደርጋቸው ነገሮች ሊኖሩ ይችላሉ ባይ ናቸው። ነገሩ ጥንቃቄ የሚያስፈልገው እንደሆነም ይጠቅሳሉ።
እኔ ማስበው በእነዚህ በኮመርሻል ፕሮፐርቲ ወይ ደግሞ በኮመርሻል ህንፃዎች ላይና በሌሎች ይሆናል እንጂ በዚህ በመኖሪያ ቤቶች በተለይ አሁን ሪል ስቴቶች መኖሪያ ቤቶች አካባቢ ይሄ ተጣለ ማለት አለው። እንደምታየው ዋጋው በጣም ከፍተኛ ነው እና የመኖሪያ ቤት እጥረቱ እንዳያባብሰው ፈራለ። ነገር ግን እንደዚያ ይሆናል ብዬ አላስብም። በንግድ ላይ የሚጣል ከፍተኛ ጥንቃቄ ያስፈልገዋል ብዬ ነው የማስበው።
መንግስት ገቢውን ማሳደግ ከፈለገ የንብረት ግብር ከመጣል ይልቅ በግብር አስተዳደር ዙሪያ ያሉትን ችግሮች ለመፍታት መስራት አለበት የሚሉት አቶ ሙሼ ጉዳዩ ምክክር እንደሚፈልግም ተናግረዋል።
አሁንም መንግስት የታክስ መሰረቱን ለማስፋት ሊሰራቸው የሚችላቸው በጣም ብዙ ነገሮች አሉት። ወጪውን ከመቀነስ ጀምሮ ኢትዮጵያ ውስጥ
ህጋዊ ግብር ከፋዮችን በደንብ አንጥሮ አውጥቶ የማይከፍሉትን ወደ ግብር ስርዓቱ እንዲገቡ ማድረግ። ይሄ በራሱ እነሱን ለመነጋገር ኢትዮጵያ ከሰብሳራ በታች በጂዲፒ አኳያ ስትወስዳቸውም የታክስ ቤዟም የታክስ መጠኗም ዝቅተኛ የሆነችበትን ምክንያት ይፈታል። ይህ ግን በጣም በተለመደ ሁኔታ የተወሰነ ማህበረሰብ ላይ ደግሞ የግብር ስርዓት መጫን ስለሚሆን ይህ መንግስት እንደገና ሊያስብበት እንደገና ትኩረት ሊሰጥ ይገባል ነው። በህዝቡ ዘንድ ውይይት ሊደረግበት ይገባል፣ ምክክር ሊደረግ ይገባል። እንዴት ነው ይህን ችግር የምንፈታው የሚለው ላይ መነጋገር ይፈልጋል። ባይ
ስለ ጉዳዩ ከገንዘብ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከሚኒስቴር መስሪያ ቤቱ ተጨማሪ ማብራሪያ ካገኘን በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ተከታዩ ርዕስ ደግሞ ወደ ጅማ የሚወስደን ነው። ከቡና ምርታቸው የሚመጥን ገቢ እንደማያገኙ አንዳንድ አርሶ አደሮች እየተናገሩ ነው። በሌላ በኩል ባለፈው ዓመት የኢትዮጵያ ከቡና ውጪ ንግድ ከፍተኛ የተባለ የውጭ ምንዛሪ ማግኘቷን የቡናና ሻይ ቡናና ባለስልጣን አስታውቆ አርሶ አደሮች ቡና ወደ ውጪ የመላክ ፍቃድ እንዲያገኙ የሕግ ማሻሻያዎች መደረጋቸውን ጠቁሟል። ገልሞ ዳዊት ጅማ አካባቢ በቡና ምርት ላይ የተሰማሩ አርሶ አደሮችን አነጋግሮ ተከታዩን ዘግቧል።
በጅማ ዞን ማና ወረዳ ሀሮ ቀበሌ የሚኖሩት አርሶ አደር ኤልያስ አጂ የአራት ልጆች አባት ናቸው። አርሶ አደሩ ካላቸው 2 ሄክታር መሬት ላይ የለቀሙትን ቡና አድርቀው በማዘጋጀት ላይ ይገኛሉ።
ሀንገድ አብዶ ቀቤ አከጆለ ሰብይቶ ከጉድሱ ተቾ ጉድፍቲ አማገስቴ ዶዶጃ ጉዳንገሱቴ።
የቡና ስራ ልክ ህፃን ልጅ እንደማሳደግ ነው። ከተከልከው ቀን ጀምረህ መንከባከብ አለብህ። ብዙ ድካም እንዲሁም ወጪዎች አሉ። ያንን ሁሉ ወጪ አውጥተህበት ያንን ሁሉ ደክመህበት ለገበያ ስታቀርበው ግን ወጪህና ገቢህ የሚመጣጠን አይደለም።
ያለፈው አመት ለኢትዮጵያ የቡና ምርት ገበያ የተሻለ ነበር። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ አገሪቱ ለውጭ ገበያ ካቀረበችው ቡና በታሪክ ትልቁን የቡና ሽያጭ ገቢ አግኝታለች።
በራ ኮርማላማ ፍቁናፍር አከብይቲት ሮጃል ካላስ
በ2014 ዓመተ ምህረት 300 ሺህ ቶን ቡና ነው ለውጭ ገበያ ያቀረብነው። ይህም በአሃስ ትልቁ ነው። በፊት ከ200 ሺህ ቶን በላይ ልከና እናውቅም ነበር። ከዚህ ለውጭ ገበያ ከተላከው ቡና 1.4 ቢሊዮን ዶላር የውጭ ምንዛሪ ተገኝቷል። ይህም በታሪክ ትልቁ የኢትዮጵያ የቡና ገቢ ነው።
ኢትዮጵያ በ2014 ዓመተ ምህረት ለውጭ ገበያ ካቀረበችው 300 ሺህ ቶን ቡና 65 በመቶ የሚሆነው ከኦሮሚያ ክልል መገኘቱን አቶ አዱኛ ተናግረዋል። በዚህም ከ2 ሄክታር መሬት በታች ቡና ያላቸው አርሶ አደሮች ምርቱን ለማዕከላዊ ገበያ በማቅረብ የነበራቸው ሚና ትልቅ መሆኑን ተናግረዋል። የጅማ ዞን ማና ወረዳ ነዋሪው አቶ ኤልያስ ኢትዮጵያ ከዚህ ቡና ምርት አገኘች ስለተባለው ገቢ ሲናገሩ
አከቆት ቡላቴቹ ወንቲ ቆት ቡላዋ አርከቶ ኮንጀሩ ጣማቲ ማለት አማስ እንጀዳን ወቲ ቡላንኩን
እንደ አርሶ አደር ያገኘነው ምንም የለም። አሁን እኔ ማለት የምፈልገው የአርሶ አደሩ የቡና ማሳ በትክክል ታይቶ በጥራት እንዲያመርትም ስልጠና ተሰጥቶት ለብቻ እንኳን ለውጭ ገበያ ማቅረብ ባይቻለው በማህበር ተደራጅቶ ማቅረብ ይችል አርሶ አደሩ ህይወቱን እንዲያሻሽል ይችላል ላለው።
የወረዳና የዞን ግብርና ጽህፈት ቤት ኃላፊዎች ግን አርሶ አደሮች ተጠቃሚ እንዲሆኑ እየሰሩ እንደሆኑ ይናገራሉ። የጅማ ዞን ማና ወረዳ ግብርና ጽህፈት ቤት ኃላፊው አቶ ማህመድ አብደላ ከ70 በመቶ በላይ የሚሆነው የማና ወረዳ መሬት በቡና ተክል የተሸፈነ እንደሆነ ተናግረዋል።
ከሲሞራ ለሌ ተወባቴ ካፕ ኦፍ ኤክሰለንሲ ቢዮታ ዲግደሚ ተኳካ ዱንያት ከንድርጎመኑ ኢትዮጵያ ወጋ
በመርህ ደረጃ የተቀናጀ ባይሆንም ካፕ ኦፍ ኤክሰለንስ የተባለ ዓለም አቀፍ የቡና ጥራት ውድድር አለ። ኢትዮጵያ ከሁለት ዓመት በፊት ነው በዚህ ውድድር ላይ መሳተፍ የጀመረችው። በዚህም ዘንድሮ አንድ የሲዳማ አርሶ አደር 1 ኪሎ ቡናን በ42 ሺህ ብር ሸጧል። አንድ የጅማ ዞን ጌራ ወረዳ አርሶ አደርም በዚህ ውድድር 1 ኪሎ ቡናን በ6 ሺህ ብር ሸጧል። ከዚህ ወረዳ አንድ ገበሬ ብቻ ነው የመጀመሪያዎቹ 50 ሰዎች ውስጥ መግባት የቻለው። ስለዚህም እኛ የቡና አምራች ወረዳ ስለሆንን ስልጠና ሰጥተን አሁን ብዙዎች የቡና ምርታቸውን በጥራት በመሰብሰብ ላይ ናቸው። እናም ይህን ውድድር ያሸንፋሉ ብለን ነው እየተጠባበቅን ያለ ነው። ነገር ግን ካላሸነፉ ሰሚላው ነው። ለዚህም መንግስት አማራጭ መፍትሄ እያዘጋጀ ነው።
የጅማ ዞን ግብርና ጽህፈት ቤት ኃላፊ አቶ ማህመድ ጣባፊታ የዞኑ 530 ሺህ ሄክታር መሬት በቡና ተክል የተሸፈነ እንደሆነና ከዞኑ ነዋሪ 60% የሚሆነውም ኑሮው በቡና ምርት ላይ የተመሰረተ እንደሆነ አስረድተዋል።
ወጎ ተንደርበኔ ፊ ቡና ወደ ነገኛ ብራንዲንግ ከቡ ገባይ ለዱኛት ቡን ጅማም በቀ ሞቶር የሮ ገባ ግዱ ገለ ይሳቀቀቡ ብራንድ ቢየ ብራቲን ይገረብ ይአላ በሄት ንጉርጉራም ዱጋንጅሩ ካን
ቡና ላለፉት አመታት የራሱ የሆነ ብራንድ አልነበረው። ለማዕከላዊ ገበያ ሲቀርብ በሌላ ስም ነበር ለውጭ ገበያ ሲቀርብ የነበረው። ላለፉት 2 አመታት ከዞን አስተዳዳሪ ጋር ሆነን የጅማ ቡና ምርትን በመከፋፈል በሶስት ብራንድ ማለትም በጅማ ዙሪያ ያሉትን በጅማ በሊሙ አካባቢ የሊሙ ኢናሪያ ቡና በሚል ጎማ ወረዳ አካባቢ ያለው የቡና ምርት ደግሞ የከታ ሙዱጋ ቡና በሚል ብራንድ ለማዕከላዊ ገበያ እንዲቀርብ አድርገናል። ይህን ስራ ለመስራት 1 አመት ፈጅቶብናል።
የዞኑ ግብርና ጽህፈት ቤት ኃላፊ አቶ ማህመድ ጣባፊታ ኢትዮጵያ ቅርብ ጊዜ ከተቀላቀለችው ውድድር በተጨማሪ አርሶ አደሮች የቡና ምርታቸውን በተሻለ ዋጋ እንዲሸጡ በማብራራት የማደራጀቱ ሂደት በተግባር ላይ ማዋሉንም ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ባለስልጣኑ አርሶ አደሮች ተጠቃሚ እንዲሆኑ እየወሰደ ነው ያሉትን እርምጃም አብራርተዋል።
ለፍሲ ከናንዶ ቶሬል ቆቴ ብላንቶ ኮቡነሳ ከነኒ ጉርጉራቸው ደንደው ቡናዲማ ቆፈረ አክማ ማሳሳራት ይታይ ፍሬ
ከዚህ በፊት በነበረው ህግ አንድ አርሶ አደር የቡና ምርቱን መሸጥ የሚችለው በማሳው ላይ ብቻ ነበር። ምርቱ የተሻለ ዋጋ እንዲያገኝ ለማድረግ የመደራደር መብት አልነበረውም።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በትግራይ ነጻነት ግንባር ህዋትና በኢትዮጵያ መንግስት መካከል የተካሄደውና ለሁለት አመታት የዘለቀው በሁለቱም ወገን እጅግ የከፋው ድመት ያስከተለው ግጭት እንዲያበቃ ያስቻለ ስምምነት እንደ አውሮፓውያኑ የቀን አቆጣጠር ባለፈው ህዳር ወር ተፈጽሟል ሲል የዕለቱ ርዕሰ አንቀጽ በሁለቱ ወገኖች መካከል የተደረሰውን ስምምነት በማስታወስ ይንደረደራል። ስምምነቱን ተከትሎም ሁለቱ ወገኖች ወደ ትግራይ የሚላከው ያልተገደበ ሰብአዊ እርዳታና አስፈላጊ አገልግሎቶች እየቀረቡ ያሉበት መንገድ እንዲቀጥል እንዲሁም ህዋት ትጥቅ እንዲፈታና ሁሉም የውጭና የፌደራል መንግስት አካል ያልሆኑ ኃይሎች ከትግራይ እንዲወጡ የሚጠይቀውን የስምምነቱን ቀስ በቀስ ተግባራዊ እያደረጉ ነው ያለው ርዕሰ አንቀጽ አክሎም ሁሉን ያሳተፈና ሁሉን አቀፍ አገራዊ የሽግግር ፍትህ ሂደት ያለው ተፈጻሚ መሆኑን በሁለቱ ወገኖች የተፈረመው ስምምነት እንደሚጠይቅ ይዘረዝራል። ኢትዮጵያ መንግስት በአብዛኛው የትግራይ ክልል ከሁለት አመት በላይ ለዘለቀ ጊዜ ተቋርጦ የነበረው የኤሌክትሪክ ኃይልና የስልክ አገልግሎት ለመጀመሪያ ጊዜ እንዲቀጥል የእርዳታ አቅርቦትም እንዲገባ ማድረጉን በመጥቀስ ያገባደድን ባለነው የጥር ወር መጀመሪያ ህዋት ታንኮቹና ተወንጫፊ መሳሪያዎቹን ጨምሮ ከባድ መሳሪያዎቹን ለአፍሪካ ህብረት ማስረከቡን የዩናይትድ ስቴትስን መንግስት አቋም የሚያንጸባርቀው ርዕሰ አንቀጽ አውስቷል። በምላሹም የኤርትራ ጦር ለብዙ ወራት ተይዘው ከነበሩ የትግራይ ከተሞችና አካባቢዎች ለቀው በመውጣት ወደ ኤርትራ ድንበር መሻገር ጀምረዋል ነው ያለው። ዩናይትድ ስቴትስ አፍሪካ ህብረት መሩን የሰሜን ኢትዮጵያን የሰላም ሂደት እንደምትደግፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ የተናገሩትንም ጠቅሰዋል።
We do applaud the continued steady progress towards implementing
ጦርነቱን ለማቆም ከጥቂት ወራት በፊት የተደረሰውን ስምምነት ቁልፍ ነጥቦች ተግባራዊ በማድረግ ረገድ በተከታታይ እየታየ ያለውን እድገት እንዲሁም የአፍሪካ ህብረት የአፈጻጸም ክትትልና አረጋጋጭ ጥምር ቡድን እየተጫወተ ያለውን አዎንታዊ ሚና እናደንቃለን።
በኢትዮጵያ የሰላም ስምምነት ሂደት ላይ ያተኩረው የዕለቱ ርዕሰ አንቀጽ በመቀጠል የኤርትራ ኃይሎች ከኢትዮጵያ መውጣት መጀመራቸውን እናውቃለን። በደቡብ አፍሪካ በተካሄደው ድርድር በተደረሰው ስምምነት መሰረት ሁሉም የውጭ ኃይሎች ከአካባቢው እንዲወጡ የሚለውን ጥሪ በድጋሚም እናስተጋባለን ሲሉ ቃል አቀባዩ የተናገሩትን ያስተውሳል።
The departure of Eritrean and other forces is crucial to achieving
የኤርትራና ሌሎች ኃይሎች ከአካባቢው መውጣት ዘላቂ ሰላም ለማምጣት የተሟላ ሰብአዊ አቅርቦት ለማስተካከልና የኢትዮጵያን የግዛት ጥብቅነት ለማረጋጋት ወሳኝ እርምጃ ነው።
ዩናይትድ ስቴትስ እንደ አውሮፓውያን የቀን አቆጣጠር ህዳር 2 2022 ዓ.ም የተደረሰውን ስምምነት ተግባራዊ ለማድረግና ዘላቂ ሰላምን ለማስፈን ለተያዘው ጥረት የምትሰጠውን ድጋፍ አጠናክራ ትቀጥላለች። ይህም በግጭት ወደ ተጎዱ የሰሜን ኢትዮጵያ አካባቢዎች ዓለም አቀፍ የሰብአዊ መብት መርማሪዎች ማሰማራትን ይጨምራል። አሁንም ቀጣይ ስራዎች አሉ። ሆኖም ሂደቱ ተስፋ ሰጪና የኢትዮጵያ ሕዝብ ተስፋ እንዲያሳድር የሚያደርግ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ የተናገሩትን ጠቅሰው የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጭ ተመልካቾቻችን የዛሬዋ በቃ ነገ እንገናኝ።